ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጀምራል ጤነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መጋቢት 8 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ መጋቢት 8 ቀን 105 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የሀገራችንን ወቅታዊ ሁኔታ በሚመለከት አንድ አመት ቀድ ሁለት አመት ወናፍ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ ከዜናው በማስከተል እናቀርባለን። ከዚያም ዱባና ቀል አበቃቀሉ ለየቀል በሚል ርዕስ የቀረበ ጽሑፍ እናሰማለን። በቅድሚያ ዜና። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ማክሰኞ መጋቢት 8 በሰጠው መግለጫ ወደ አገር ውስጥ መግቢያ በሆኑ ጣቢያዎች ውስጥ እየተካሄደ ያለው ምርመራ መጠናከሩን ገልጾ ምርመራ ከተጀመረበት ጊዜ ጀምሮ ከ600,000 በላይ መንገደኞች በሙቀት መለኪያ ውስጥ በማሳለፍ ምርመራ ያካሄደ መሆኑን ገልጿል። በሙቀት መለኪያ ካለፉት ውስጥ 8985 በሽታው ካለባቸው አገሮች የመጡ ናቸው ተብሏል። በኮሮና ቫይረስ መያዛቸው የተረጋገጠ 5 ሰዎችና ከነሱ ጋር ንክኪ የነበራቸው የተባሉ 992 ሰዎች ባሉበት ቦታ ለ14 ቀናት የጤና ክትትል እየተደረገላቸው መሆኑ የተገለጸ ሲሆን ሌሎች በሽታው ሊኖርባቸው ይችላል በሚል ጥርጣሬ በማቆያ ቦታ ተቀምጠው ለ14 ቀናት ያህል ክትትል ሲደረግባቸው የቆዩ 1285 ሰዎች በሽታው ያልተገኘባቸው መሆኑ ተዘግቧል። መጀመሪያ ተገኝቷል ከተባለው ከኮሪያው ታማሚ ጋር ንክኪ ያላቸው ተብለው የተጠረጠሩ 113 ሰዎች በለይቶ ማቆያ ቦታ እንዲቆዩ ተደርጎ የነበረ ሲሆን በላቦራቶሪ ውጤታቸው ነጻ የሆኑ 74 ሰዎች ወደ ህብረተሰቡ እንዲቀላቀሉ የተደረጉ መሆናቸውም ታውቋል። ከዚሁ ጋር ተያይዞ ሰሞኑን ከሳውዲ አረቢያ የተመለሰውና በሽታው አለበት ተብሎ በአምቡላንስ ሲወሰድ አምልጦ የነበረው ወጣት በመርመራ ከበሽታው ነጻ መሆኑ ተረጋግጧል ተብሏል። በተያያዘ ዜና የጀርመን አየር መንገድ ሉፍታንዛ ከመጋቢት 9 እስከ ሚያዝያ 4 ወደ አዲስ አበባ የሚያደርገውን በረራዎች ሙሉ በሙሉ የሰረዘ ሲሆን የኢትዮጵያ አየር መንገድ ግን መደበኛ በረራውን እንደማያቋርጥ አዲስ አበባ ለሚገኘው የጀርመን ኤምባሲ አስታውቋል። በኮሮና ቫይረስ በሽታ መስፋፋት ምክንያት በአዲስ አበባ ከተማ ያላግባብ ዋጋ የጨመሩ 188 የንግድ ተቋሞች ላይ የማሸገር እርምጃ የተወሰደ መሆኑ ታወቀ። አንዳንድ ፋርማሲዎች 5 ብር የነበረውን ማስክ እስከ 200 ብር ሲሸጡ፣ ሌሎች መደብሮች ደግሞ 100 ብር የነበረ ሽንኩርት እስከ 290 ብር፣ 25 ብር የነበረ ሙዝ እስከ 60 ብር፣ 90 ብር የነበረ በርበሬ 130 ብር ሲሸጡ ከፍንጭ ተይዘው እንዲዘጉ ተደርገዋል። በተመሳሳይ ዜና በአማራ አካባቢም በጤፍ በበርበሬና በመድኃኒቶች ላይ የዋጋ ጭማሪ ባደረጉ 724 የንግድ ድርጅቶች ላይ እርምጃ የተወሰደ መሆኑ ታውቋል። ከዚህ በተጨማሪ በአዲስ አበባ በኮሮና ቫይረስ የተያዙ ሰዎች መኖሪያ ቤት ላይ ህብረተሰብ ጤና ኢንስቲትዩት ባለሙያዎች የሚደረገውን የመድኃኒት ምርጫት ስራ ሽፋን በማድረግ ግለሰቦች መድኃኒት እንረጫለን እያሉ የዝርፊያ ወንጀል እየፈጸሙ መሆናቸው ተነግሯል። ሰሞኑን በመርጫ ቦርድ የወጣው የመርጫ ክልል ካርታ የሲዳማን ህዝብ አለማክበር ነው ማለት የሲዳማ አርነት ንቅናቄ ተቃውሞውን በደቡብ ክልል ላይ አንጣጥሯል። የደቡብ ክልል ምክር ቤት ከዚህ በፊት የስልጣን ርክክብ እንዲደረግና የሲዳማ ክልል የራሱ የመርጫ ካርታ እንዲኖረው በተደጋጋሚ ከህዝብ የቀረበለትን ተግባራዊ ሊያደርግ አልቻለም በማለት ድርጅቱ ቅሬታውን ገልጿል። የንቅናቄው ኃላፊዎች አሁንም ተደጋጋሚ ደብዳቤዎች በመጻፍ ርክክቡ እንዲደረግ ጥረት የሚያደርጉ መሆናቸውን ገልጸዋል። የአባይን ግድብ አስመልክቶ አሜሪካና የዓለም ባንክ ከታዛቢነት ወደ አደራዳሪነት ተቀይረው ያቀረቡት ስምምነት ሰነድ ውድቅ ከተደረገ በኋላ የዓለም አቀፉ ህብረተሰብ ድጋፍ ለማግኘት ግብጽና ኢትዮጵያ በየፊናቸው የሚያደርጉትን የዲፕሎማሲ ዘመቻ ይቀጥሉ መሆናቸው ታውቋል። የግብጽ ባለስልጣናት በካይሮ በተደረገ ስብሰባ ግብጽ በአባይ ጉዳይ ላይ ከሱዳን በስተቀር የአረብ አገሮችን ድጋፍ እንድታገኝ ካስደረጉ በኋላ የውጭ ጉዳይ ሚኒስትሩ ወደ ተለያዩ አረብ አገሮች በመላክ የጀመሩትን ድጋፍ የማስተባበር ስራ በማጠናከር ማጋሪ 8 ጀምሮ ወደ ተለያዩ የአፍሪካ ሀገሮች የሚያደርጉትን እንቅስቃሴዎች መጀመራቸው ታውቋል። ኢትዮጵያ መልእክተኞች ወደ ተለያዩ አፍሪካና አውሮፓ ሀገሮች በመጓዝ ኢትዮጵያን አቋም በማስረዳት ላይ ናቸው ተብሏል። ኡጋንዳው ፕሬዝዳንት ሙሰቪኒ ሁኔታውን ከተረዱ በኋላ የአባይ ተፋሰስ ሀገሮች ስብሰባ እንዲጠራ ጥሪ ማስተላለፋቸው ተነግሯል። በቅርቡም ኢትዮጵያ ልዑካን ወደ አሜሪካና ሌሎች ሀገሮች የሚሄዱበት እቅድ የወጣ መሆኑም ተገልጿል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል። አንዳመስቀድ ሁለት አመት ወናፍ ሸርተት ሸርተቱ ወደ አምባገነንነት መሆኑ አሁን ተረጋግጧል። የህዝብን የዴሞክራሲ ፍላጎት በመቃረን የግል አምባገነንነትን መሻት ያንድን ብሔር የበላይነትን ለማስፈን መጣር ወደ ባሰ ቀውስ የሚወስድ ኢ ዴሞክራሲያዊ ምርጫ ነው። በኢትዮጵያ ከፈፈልና ፖለቲካዊ ማህበረሰባዊ ችግር ባይኖር ኖሮ ሁሉን አሰባስቦ ወደ እርቅና ሰላም የሚወስደው የሽግግር ሂደት ባልተፈለገ ነበር። በጋራና ገንቢ ውይይት መፍትሄ እንሻ ባላልንም ነበር። የህብረት መንግስት አማራጭ አይሰራም ያልነው ህብረትም ለዚህ ሁኔታ የሚያመች ሁኔታ ባለመኖሩ ነው። ሁሉም ዜጋ እንደሚያየውም ፍትሃዊና ነጻ ምርጫ ማድረግ አይቻልም። የስልጣን ጠመኛው ሹም ግን ምርጫ የሚለውን በወረርሽኝ በሽታ አደጋ እንኳ አሳቦ ሊሰርዝ ዝግጁ አይደለም። ህዝብ መረጠኝ ብሎ ሊሰየም ቋምጧልና ኢትዮጵያን ወደ ከፋ ቀውስ እየወሰዷት ነው። ይህን አለማየት ላባቀረሽ ያበደ ያሰኝብናል። የጀመሩብን ፋሽስትና ዘረኛው ጥን ውሉ ጠፍቶባቸው እርስ በርስ መናከስ መጀመራቸው የሚያስደስት ነው። ተብብራቸው በጥላቻ ላይ የተመሰረተ በመሆኑና ያስተሳሰራቸው የህዝብና ያገር ጥላቻ በመሆኑ የግል ስልጣን ጥማቸውን ሊገታላቸው አልቻለም። የኦዴፓው ኮሎኔል የፍጹም ስልጣን ባለቤት ለመሆን ሲበዛ ፈላጊ በመሆኑ ሌሎችን ማራቅና ስልጣኑን ፍጹም ለማድረግ ቆርጦ ተነስተዋል። ለዚህም እንደ መለስ ዜናዊ ኢትዮጵያን እንዳገር በራሱ ስር ቀጥቅጦ ለመግዛት በመወጠኑ ተለጣፊዎችን ለምሳሌ እነገዱ የተባሉ ከብቶችን ሊያሰማራ ይፈልጋል። ጽንፈኞቹ ደግሞ በአስቸኳይ ኢትዮጵያን በዝብዘን ኦሮሚያን አስፋፍተን እንገንጥል ባይ ናቸው። ቀደም ግን ቡራዩን ጋሞን አስፋፍተውና ፍጅትን እውን አድርገው በዚህ ላይ ደግሞ የአረቦቹ ብሔራዊ ጥቅምና ፍላጎት የግብጽ ሻጥር ሁሉ ተጽዕኖ ያደርጋል። ባለምንጫው የግብጽም የቃታርም ሎሌ ነው። ሹሙ የሳውዲና ኢሚሬትስ ተገዢ ነው። ሱዳንም ወደ ግብጽ አገርላ የራሷን ጥቅም ገፊ ናት። ቅርጫው ኢትዮጵያን ጎዳት ብንል ማጋነን አይሆንም። አሜሪካ ሹሙና መከላከያ ሚኒስትሩ ያላቸውን ክፍፍል በጫናና ገንዘብ ተጠቅማ ሚኒስትሩን ጥግ ብታስይዝም እርቃቸው ዘላቂ አይደለም። ጨቋኞቻችን መበጣበጣቸው አያሳስበንም። ኢህአዴግ ከስልጣን ከወረደ ኢትዮጵያ ትፈርሳለች ያሉን አጋሰሶች ቀጣፊ መሆናቸውን ለማየት በቅተናል። የኢትዮጵያ አንድነትን ለከፋ አደጋ ያጋለጠውና ዛሬ ላለንበት ቀውስና መከራ ተጠያቂ የሆነው ወያኔ ኢህአዴግ እንጂ ማንም ሌላ አይደለም። ህዝብ በነቂስ ወያኔን የጠላነውና ወያኔ ምን ያህል ቢፈራገጥ ኢትዮጵያን ተመልሶ ቀጥቅጦ ሊገዛ አይችልም አይሆንም። እናም እርማቸውን ቢያወጡ ሳይሻላቸው አይቀርም። ነብር ባየለበት ዘመን ድመት ይበረታል እንደተባለው ትናንሽ ዘረኞች ሁሉ አንገታቸውን ቀና አድርገው ክፍፍልን ሲያቀነቅኑና ህዝብ ላይም ፍጅት ሲያካሂዱ መታዘብ ችለናል። ክልል ፈላጊው መፍላቱ ያላስገረመንም ለዚህ ነው። ነገርን የሚያበዛውም ውሸት ነውና ቀጣፊ ሹምና አገዛዝ በመሰየሙ ግራ ቀኙ ዋሾ ቀጣፊ መሆኑ አላስደነቀንም። ከ600 ገጽ በላይ ውሸትም ያትሙብን ገብተዋል። ስንትና ስንት ሚሊዮን የሆነውን ህዝብ ህልውና ክደው ውለው ሳያድሩ የአገራችን መሠረት እሱ ነው ይሉናል። ተባብረውም በግራ ቀኝ በሽግግር ሂደት አማራጭ ላይም ይዘምታሉ። ለዓመታት ሲዋሹበት የነበረውን የአባይ ግድብን ጉዳይ አንገብጋቢ ይመስል ወላሂ ሰርተን አንጨርስም ብለው ለግብጽ ያልማሉ ይመስል እንደገና አንስተው ለአገር ተቆርቋሪ በመምሰል ከተመክሮ መማር ያቃታቸውን የዋሆች ከገንዘባቸው እያለያዩ ናቸው። የኢትዮጵያ ሉዓላዊነት ጠላቱ ወያኔና አሁን ደግሞ በስልጣን ላይ ያለው ዘረኛና ጠባብ አገዛዝ ነው። ቢምቢ ወባናም ጭኝ እንጂ አስወጋጅ ልትሆን አይጠበቅም። የኢትዮጵያን ብሔራዊ ጥቅም አሳልፈው በመስጠታቸው ነው ሹሞቹ ለውጥ አጋጅ ሆነው ትግላችንን ሊያኮላሹ በአሜሪካ ተመርጠው ለስልጣን የበቁት። ሹምና ጓደኞቹ በአገራችን ከአጼው ጊዜ ቢያንስ በመርህ ደረጃ ሰፍኖ የቆየውን የሃይማኖት የግል ነው ሀገር የጋራ ነውን ሰርዘው የአንድ ሃይማኖት የበላይነትን ሊያሰፍኑ ሲጥሩ ቆይተዋል። ሹሙ የራሱን ሃይማኖት አማኞች ተከታዮች በሰፊው ሲሾም፣ የአረቦቹ ገኛ ደግሞ ተዋህዶን ለማፍረስ አረመኔ መንጋዎችን አሰማርቶ ቤተ እምነቶችን ሲያቃጥልና ሲያወድም ከርሟል። በሲኖዶስ ላይ ሲሻጠርም በርካታ ባንዳዎች በተለይም በውጭ አገሮች ያሉና ከዚያ የመጡ እንደተባበሩት ማስታወስ አስፈላጊ ነው። ሕጋዊውን ሲኖዶስ እነ ካሳ ከበደ ከወያኔ ጋር ባዘጋጁት የእርቅ ሻጥር ሽፋን አሳልፈው ለወያኔ ሲኖዶስ ሲያስረክብ ሻጥሩን ብናጋልጥም እልል ሲኖዶሱ አንድ ሆነ ብለው የቧረቁት ጥቂቶች አልነበሩም። የሹሙ የመደመር ውጥንቅጥና መሳቂያ እንዳለ ሆኖ ዛሬ ብልጽግና የሚለው የሃይማኖቱ ፍልስፍና ጸረ ዴሞክራሲ አቋም መሆኑ ተጋልጧል። የብልጽግና ወንጌል የሚሉት ነገር አላቸው፣ ፕሮስፐሪቲ ጎስፕል። ይህ መሪያችን ከአምላካችን ቀጥሎ ያለውና ከፈጣሪ የሚያገናኘን ነው ብለው ያምናሉ። ስለዚህም ለመሪው መታዘዝና ታማኝ መሆን ወሳኝና የግድ ነው። የብልጽግና ወንጌል ጸረ ዴሞክራሲ ነው ተብሎ ተወግዟል። ጥያቄ መጠየቅ፣ ልዩ አቋሞችን መያዝ መሪውን መጠየቅ መተቸት ባጭሩ ዴሞክራሲ ሁሉ አይፈቀድም መሪውን በጭፍን መከተል ከአምላክ ሽልማት ያስገኛል ይላል የሹሙ ብልጽግና ወንጌል አወቃቀርም ከተነሳ አምላክ ከላይ ነው መሪው ሹሙ ቀጥሎ ነው ሌላው ሁሉ በየርከኑ ከታች ነው የፈጣሪ መረቃም ይገኘው በመሪው በሹሙ በኩል ብቻ ነው በቅርቡ እንደሰማነው ሹሙ ምሁሮችን ቢያንቋሽሽም ራሱን ዶክተር አዋቂ በማለት በታፔላ ጅቦ ህዝብ ላይ መመጻደቅ የብልጽግና ወንጌል ልምድና አቋም ነው ከሹሙ መስማማት ስልጣን ነውም ያስገኛል ሌላ መንገድ የለም ታማኝ ተቃዋሚ ወይም ተቺ የሚባል ነገር የለም የመሪውን ውሳኔና አንጎል መከተል ነው ብልጽግና የሚሉት ለዚህም ነው ብልጽግና ያሉት ሆነ መደመር ለሹሙ ጭፍን ታዛዥ መሆንን የሚጭንብን ጸረ ዴሞክራሲ ያንድ የባዕድ ወንጌልና ሃይማኖት አቋም ሆኖ ዴሞክራሲን ሊያደባይ በሀገራችን ብቅ ያለው በአዲስ አበባ የአሜሪካ አምባሳደር የሆነው ሰውዬ የዚሁ ሃይማኖትና ወንጌል ተከታይና አማኝም ስለሆነ ቢያንስ በስውር አንዳንዴ ከሹሙ ጋር አብረው እንደሚጸልዩም ታውቋል ብልጽግና በእርግጥም ባዕድ ያመጣው ጸረ ዴሞክራሲ ብልግና ነውና ህዝብ ሁሉ አንቅሮ ሊተፋው የግድ ነው ኢትዮጵያ ወንጌልን ሰበካ ነው ሃይማኖት የግል ነው አገር የጋራ ነው አቋም የኢትዮጵያ አቋም ነው በትግል የሃይማኖት ልዩነትን ልናስወግድ ብዙ ጥረን ስኬታማ ሆነናል ያሁኑ ዘረኞች ግን በሃይማኖት ሊከፋፍሉን በዚሁ መሰረት ሊጨቁኑን ተነስተዋልና እንቢታችንን ልናሰማ የግድ ሆኗል በሃይማኖት ስሌት ሹሙን የሚደግፉትም ከኢትዮጵያ በላይ ማንም ምንም የለምና አገርን አስቀድመው ዴሞክራሲን ደግፈው ጭቆናን ዘረኝነትን እንዲቃወሙ ጥሪ እናደርግላቸዋለንና ገርዳመጡን ይሻላቸዋል እንጂ አቋም ያሉት የሚበጃቸው ከቶም አይሆንም ይህ ምክር ከወያኔም ሆነ ከሹሙ ጋር ለወገኑት ውዳን ይሰራል የሳትራት ዓለም ሆናቸው ይመረጣል ማለታችን ነው ኢትዮጵያም አጠፋ አማራም አይጠፋ አንገታችንም በመንጋ ጥቃት አይፈርስም ድል ለኢትዮጵያ ህዝብ አገራድን ትግል ውርደት ለባንዳና ካሃዲዎች ሁሉ ኢትዮጵያዊነት ያቸንፋል
ያመጣል መንገዲ ወደ ይወለድ አባታ ሶቃሽ ልጅ ይወለድ አገር አዋራሽ ልጅ ይወለድ ታሪክ አብራቢ ልጅ ይወለድ
ዱባና ቀል አበቃቀላቸው እየቀል ነው። በፖለቲካ ዓለም ውስጥ መታገልም ሆነ መውደቅ ያለብህ ታላቅና ውድ ለሆነችውና ታገርህና ለዋላዊ ለሆነው የሰው ልጅ ክብር መሆን አለበት። በርግጥ መነሻና መዳረሻው ይሄ መሆን ሲገባው ከጫፍ ጀምረው ማህሉን ዳር ለማድረግ ለሚታገሉ ጎሰኞች የሚከብድ ተልእኮ ነው። ምክንያቱም ለዚህ ቅዱስ ዓላማ ያልታደሉት የጎሳ ፖለቲከኞች መነሻቸው ጎደሎ በመሆኑ መድረሻቸውም ማፍረስና አገረናው ደመው በሄዱበት ደመከልብ ሆነው መቅረት ብቻ መሆኑን እናውቃለን። ወያኔዎችን አይቶ ማየት ነው። ጎሰኞች ጥላ ቀረሽ ከሆነ የበታችነት ስሜት ስለሚነሱ ትግላቸውም አገራው ዳሚና ጥላ ቀረሽ ፍጅት ሆኖ ይቀራል ማለት ነው። ስምሪታቸውም አፍራሽ ነውና ወዶሎ ከሆነ የመንደር ጨዋታ ውጪ ፍትህ፣ ሰላም፣ ፍቅርና አብሮነት የሚባል የውልሃብት አያውቁም። ከሁሉም በላይ ጎሰኞች የሰው ጥላቻ እንጂ ፍቅር ስለማይገባቸው ከራሳቸው ጎሳ ውጪ ያለውን ሰው ሁሉ የጎሪጥ የሚያዩ ቂመኞች ናቸው። አሁንም ወያኔዎችን አይቶ ማየት ነው። ኦነጎችንም እንዲሁ። ድሮም ቢሆን ገና ከ30 ዓመታት ከዚያም በፊት ወያኔዎችና መሰሎቻቸው ጥላቻና ቁርሾን ሰንቀው የሰው ልጅ አስከሬን ለአሞራና ለመስጥ እየተቀለቡ ህዝቡን ወደማያባራ ጦርነት ይዘውት ሲገቡ ተው አቁሙ ይሄ ነገር አያዋጣም መጨረሻ ራሳችሁን ያጠፋችኋል ተብሎ ተነግሯቸው ነበር። መከራው ካልሰማ መከራይም ከረው እንዲሉ ይኸው ዛሬ መከራቸውን ተሸክመው መቀሌ ላይ እየቆዘሙ ይገኛሉ። ዛሬም እንደገና የኢትዮጵያ ህዝብ በቃችሁ ካልሆነ ከእንደዚህ አይነት አረመኔ ድርጊትና የቀንጀብ ስምሪታችሁ ለመግታት ቆርጠን ተነስተናል ሊላቸው ይገባል። ግዜው ከፍቷልና መሽቶባችኋልና ብሎ ሊነሳባቸው ይችል ዘንድ ግዜው የግድ ይላል እንላለን። በእንደዚህ አይነት ቀውጢና ወሳኝ ወቅት ባጭር የታጠቀና ወኔውን የሰነቀ አገራዊ ኃይል መወለዱ አይቀሬ መሆኑንም ማወቅ የግድ ነው። በቁርጥ ቀን ቁርጥ ያለ አቋም ይዞ የሚነሳው ያንድነት ኃይል አካሄዱና ስምሪቱ እንደ ጠባቦች ሳይሆን ታላቅና ውድ ለሆነችው አገሩና ክብር ለሆነው የሰው ልጅ ሏላዊነት ነው። ለአገሩ ነጻነትና ህዝባዊ እኩልነት የሚዋደቀው አርበኛ የሚታገለው ለፍትህ፣ ለዲሞክራሲና ለአንድነት ነው ማለት ነው። ባጭሩ የኢትዮጵያ ህዝብ የታገለው እየታገለ ያለውና መታገል ያለበት ለተሸራረፈና ጎደሎ ለሆነ ነጻነትና ሀገር አይደለም ማለት ነው። ጥንትም ሆነ ትናንት አባቶቻችንና እናቶቻችን የተሰውላትን አገርና ባንዲራ ዛሬ ላይ ለጎሰኞች እና ጽንፈኞች መናሃሪያ እንድትሆን ፍጹም መፍቀድ የለብንም ብለን መታገል የግድ ነው። እኛ የምናውቀው አንድ ኢትዮጵያ፣ አንድ ባንዲራና አንድ ህዝብ እንጂ በጥፍጣሽ ክልሎችና የጎሳ ጎጆዎችን አይደለም። ብሔር ብሔረሰቦችና ህዝቦች የሚለው እንቶፋንታ ሁሉ የጠባብ ብሔረተኞች የእጅ ስራ መሆኑንም እናውቃለን። ግማሽ ነጻ ግማሽ ባሪያ የሚባል ነገር አገር አልነበረምም አልተረከብንም። ስለሆነም አሁንም የምንታገለው ሙሉ ለሆነ ነጻነትና ሙሉ ለሆነች ኢትዮጵያ ነው መሆን ያለበት ማለት ነው። ስለሆነም ሙሉ ለሆነ ነጻነትና ላልተሸራረፈች ኢትዮጵያ መታገላችን ቀጥሏል ማለት ነው። ታሪክ ነውና ሀቅ ነውና መነገር ያለበት ሁኔታ ነውና ለዚህ ቅዱስ ዓላማ የተዋጋ ነውና የተዋጋ የቀጠለውን አንጋፋ ድርጅት ኢሃፓ ዋቢ ምስክር አድርጎ መጥራት ይቻላል። ወያኔ ሀብሎ የጎሳ ፖለቲካ ስትጀምር ሻቢያ ሀብሎ የመገንጠል ፖለቲካ ይዛ ስትንገታገት ሁሉንም አጋልጦ ገመናቸውንም ሁሉ ፍንትው አርጎ አውጥቶና በስማቸው ጠርቶ በኢትዮጵያ ፖለቲካ መዳር ውስጥ እርቃነ ስጋቸውን እንዲቆሙ ያደረገ ድርጅት ኢሃፓ ብቻ ነው። ኢሃፓ የነገር ጫፍ ይዘው እንደሚሮጡት የጎሳ ፖለቲከኞች ሳይሆን መሬት የረገጠ ሀቅን ያረጋገጠና ዘመን ተሻጋሪ የሆነ ብሔራዊ ፖለቲካ ነው። ማለትም ኢህአፓ የሚታገለው ሙሉ ለሆነች ነጻ ኢትዮጵያና ክብር ለሆነው ህዝባዊ አንድነት፣ እኩልነት፣ ነጻነትና ሉዓላዊነት ነው። ለዛም ነው ያ ትውልድ በተለይ ደግሞ በኢህአፓ ጥላ ስር የታገለው አርበኛ ትውልድ የዜጎችን እኩልነት መሰረት ያደረገ አንድነት በሚል መሪ ቃል እየታገለ የቀጠለው። ይህንን ራዕይውን እስከሚሆን ድረስ ትግሉ መቀጠሉ ደግሞ አይቀሬ ነው። ነውናም የሀገራችን ተጨባጭ ሁኔታ ብቻ ሳይሆን በሀገራችንም ዙሪያ ሆነ በዓለም አቀፍ ደረጃ ያለውን የኃይል አስተላለፍና በቀጥታም ሆነ በተዘዋዋሪ በሀገራችን የነበረውን ያለውንና ሊኖረው የሚችለውን ተጽዕኖ በሚገባ መረዳት የግድ ይላል ማለት ነው። ለምሳሌ ታሪክ እንደሚያስታውሰን ሁለተኛ የዓለም ጦርነት የተካሄደው በሁለት ተፎካካሪ ኃይላት መካከል ነበር። በአሜሪካና በሶቪየት ህብረት ይመራ በነበረው ጥምር ኃይል ባንድ በኩል ሲሆን በሌላው ጎራ በኩል ደግሞ በሶስቱ ማለትም በጀርመን፣ በጃፓን፣ በጣሊያን ጥምር ኃይል በኩል ነበር። በታሪክ አጋጣሚ ኢትዮጵያም በሶቪየት ህብረትና በአሜሪካ ከመመረው ጥምር ኃይል ጎን መሰለፏና ይህ ኃይልም አቸናፊ ሆኖ መውጣቱ ኤርትራ ወደ እናት ሀገሯ እንድትቀላቀል ትልቅ አስተዋጽኦ ማድረጉን ማንም አይችልም። እንደ አውሮፓውያኑ ዘመን አቆጣጠር መስከረም 2 ቀን 1945 ዓ.ም ምረት ሁለተኛው የዓለም ጦርነት በሁለቱ ማለትም በአሜሪካና በሶቪየት ህብረት ድል አድራጊነት በአክሲሱ ኃይል ተሸናፊነት መጠናቀቁን ተከትሎ ዓለም ለሁለት መከፈሏ ሀቅ ነው። ምን ጊዜም ታሪክ የሚጻፈው ባሸናፊው ብዕር ነውና አሁንም ዓለም አቸናፊ ሆነው በወጡት ሁለት ታያላን መንግስታት ማለትም በአሜሪካና በሶቪየት ህብረት መዳፍ ውስጥ ገባች። ይህንንም ተከትሎ ሁለቱ ሀያላን መንግስታት አሁንም እንደገና የየራሳቸውን ፖለቲካዊ ንፍቅ ክበብ ለማስፋፋት ዓለምን ወደ ሌላ የጦርነት አዙሪት ውስጥ ይዘዋት ገቡ። ዓለማችን ቀዝቃዛው የዓለም ጦርነት ተብሎ ወደሚታወቀው የእጅ አዙር ጦርነት ውስጥ ተዘፈቀች ማለት ነው። አሁንም በአሜሪካና በሶቪየት ህብረት መካከል ድፍን 45 ዓመት የፈጀው ቀዝቃዛ የዓለም ጦርነት በአሜሪካ ድል አድራጊነት ተፈጸመ። ይህንን ተከትሎ ትናንት ወደ እናት ሀገሯ የተቀላቀለችው ኤርትራ በአሜሪካ ቀጭን ትዕዛዝ መገንጠሏ ያጋጣሚ ጉዳይ አይደለም። ሆነም ቀዝቃዛ የዓለም ጦርነት በመራሹ አሜሪካችን አሸናፊነት ሲጠናቀቅ ተሸናፊዎቹ ሶቪየት ህብረትና ከሶቪየት ህብረት ጋር አብረው የነበሩ ሁሉ ጀርመንን ሳይጨምር ማለት ነው እንዲፈርሱ ተደረገ። ለዚህም ነው አሁንም በታሪክ አጋጣሚ አገራችን ከተሸናፊው ሶቪየት ህብረት ጋር ስለነበረች የበቀላው ሰለባ ሆነችው ማለት ነው። ሶቪየት ህብረት ዩጎስላቪያ ኢትዮጵያን ጨምሮ የመከፋፈል አደጋ የመጣው በዚሁ ምክንያት ነው ማለት ይቻላል። አዎ ቋሚ ብሔራዊ ፍላጎት እንጂ ቋሚ ጠላት የለንም የሚለው የአሜሪካኖች የውጭ ጉዳይ ፖሊሲ ዓለምን በራሳቸው መዳፍ ታስቀምጠው ለማሽከርከርና ለመቆጣጠር የተበየነ ፖሊሲ ነው። ታዲያ ዛሬ ለዚህ ብይን የሚያገለግሉ ቁጥረኞች በአገራችን እንዳሽነ ይፈሉ ጎዶሎ ምሁራንን ስናይ በጣም እናስናለን። በፖለቲካ ዓለም ቋሚ ፍላጎት እንጂ ቋሚ ጠላት የለም በሚል ፈሊጥና የሰለጠነ ፖለቲካ በሚል አባዜ ውስጥ ሚስጥሩን ሳይረዱ እንዲሁ በግርድፉ እንደ በቀቀን የተባለውን የሚደግሙ ጎዶሎ ምሁራን ስናይ ልባችን ይደማል። በዚህም ስለት የአሜሪካንን ተጽኖ የሚቀበሉ ብቻ ሳይሆኑ እንፈልጋለን የአሜሪካንን ጣልቃ ገብነት ተገቢና ገንቢ ነው ብለው የሚከራከሩ ጉዶች እንዳሸን ፈልተው ስናይ በጣም እናፍራለን። እንደሚታወቀው ዓለም በመጣኔ ሀብት በመጓጓዣ በኢንፎርሜሽን እና በቴክኖሎጂ ወደ አንድ ትንሽ መንደር እየተቀየረች ነው። ይህ ማለት ግን በግሎባላይዜሽን ስማችን ይጥፋ፣ ባህላችን ይቀር፣ አገራዊና ባህላዊ ነጻነታችን ይገፈፍና ማንነታችን እንጣ ማለት አለመሆኑ መታወቅ አለበት። በአጭሩ የሚካሄደው ብሔራዊ ትግል እንደነኝ አይነት ተቃርኖዎችን የተምታቱ አቋሞችን ይዘው የሚንቀሳቀሱ ግለሰቦችን፣ ድርጅቶችንና ስብስቦችን ሁሉ ግንዛቤ ውስጥ ያስገባ የትግል ስልትና ስትራቴጂ ነጥፎ መታገልን ይጠይቃል ማለት ነው። የቅርብና የሩቅ ኃይልን ሀያላን መንግስታትና የኃይል አስተላለፋቸውን የጎረቤት አገሮችንና አገራችንን የምትገኝበትን ቀጠና በአጠቃላይ ማጤንና መታገልን ይጠይቃል ማለት ነው። በዚህና በዚህ ሁሉ ሁለገብ ተበክሮ ዕውቀትና ጥበብ ያካበተው ያፓ አሁንም አለን ብሎ የትግል ችቦን ሊለኩሰው ይገባል። በመጨረሻም ዛሬ ላይ ቆመን ስናይ ሀገራችንን ለማፍረስ ቋፍ ላይ መሆኗን ነው። ለመፍረስ ቋፍ ላይ ያለችውና ሀገራችንን ለማዳን ደግሞ መጀመሪያ የጓሮ ፖለቲከኞችን ማክሸፍ የግድ ነው። ለዚህም ያንድነት ኃይሉ በነቂስ ወጥቶ ኃይሉን አጠናክሮና ስምሪቱን አሳምሮ በጎሰኞች ላይ መዝመትን ይጠይቃል። ዋና ዋና በሆኑ ህዝባዊና ብሔራዊ ጉዳዮች ላይ ማተኮርንና ጥቃቅን ልዩነቶችን ወደ ጎን ትቶ አገር ማደን በሚለው መሪ ቃል መሰባሰብና መታገልን ይጠይቃል ማለት ነው። አገራችን ውስጥ ያለውን ውስብስብ ችግር አንድ ሰው ወይንም አንድ ድርጅት ወይንም አንድ ጎሳ በብቸኝነት ሊፈታው ስለማይችል ሁሉም ዜጋ በተለይም ሰፊው ህዝብና ያንድነቱ ኃይል የሚሳተፍበት የፖለቲካ መድረክና የትግል ሂደት መኖሩ የግድ ነው። ሁሉም የህብረተሰብ ክፍል የሚሳተፍበት የሽግግር ሂደትና ብሔራዊ መግባባትን ፈጥሮ ለቋሚ አዲስና ብሔራዊ ዲሞክራሲያዊ መንግስት በር ከፍቶ የሚያበቃ የሽግግር ሂደት ማለት ነው። ያኔና ያኔ ብቻ ነው ለጎሳ ፖለቲከኞች ማሃሉ ዳር ሜዳው ጫካና ከተማው ዱር የሚሆንባቸው። አንዴ ሽግግር መንግስት ያስፈልግም ሌላ ጊዜ ምርጫ፣ አሁን ደግሞ ሲጨንቃቸው አዲሱ ሹም ያሸጋግረን ለሚሉ የሐሳብ ደሃዎችና ጎደሎ ምሁራንንም ያለን መልስ መሆን ያለበት ሚናችሁን ለዩ ነው። ዛሬ የሽግግር መንግስት የሚጠይቁ ሰዎች ለስልጣን ሽሚያ የሚቋምጡ ናቸው ለሚሉት ጎደሎ ምሁራንም ያለንን መልስ የሽግግር መንግስት የሚለው ጽንሰ ሐሳብ አልገባችሁም ነው። ነገሮችን ለማምታታት ሲሉ ጎደሎ ኩባያ ሙሉ ኩባያ በሚል ፈልጭ ስራፈት ምሁራን ያለን መልስ ጸጉረ ስንጥቅ ቤት አይሰራም ነው። በምርጫ ስም ህዝብን እያዘናጉና ትኩረቱን ወዳልሆነ አቅጣጫ እየዘወሩት ያሉትን አደርባይ ፖለቲከኞች አስመልክቶ ደግሞ ሳንታክት የታሪክ ቀበኞች መሆናቸውን፣ የድል አጥቢያ አርበኞችና ወረተኛ የፖለቲካ ነጋዴዎች መሆናቸውን በሚገባ እናጋልጣቸዋለን። የቆሙትም ለራሳቸው ወንበርና ደሞዝ እንጂ ለሀገር ነጻነትና ለህዝብ እኩልነት እንዳልሆነ በግላጭ እናጋልጣቸዋለን። ለማጠቃለል የሽግግር መንግስት ስልጣን ለመያዝ ሳይሆን ቋሚ መንግስትና ዲሞክራሲያዊ ተቋማትን ሁሉ አቋቁሞ ለቋሚ መንግስታት ቦታውን ለቆ የሚያበቃ ሂደት መሆኑን መገንዘብና ማስገንዘብ የግድ ነውና መቀስቀሱን እንቀጥልበታለን ማለት ነው። ሁሉም የህብረተሰብ ክፍል የሚወከልበት ማለትም በሀገሪቱ ውስጥ ያሉ የሲቪል የሙያና የፖለቲካ ድርጅቶች፣ ታዋቂ ግለሰቦችና የህግ ባለሙያዎችን ያጠቃለለና ሰፋ ያለ የሽግግር ሂደት ያስፈልጋል ሲባል ለአምባገነኖች የማይመች ህዝባዊና ሀገራዊ መንግስት ይቋቋም ማለት ነው።
በሌላው ተሻለ መኖር አሊዳ
Thank you.
የሰጎን ፖለቲካ የህዝብ ምርጫና ግዴታ በማንኛውም ወሳኝ የታሪክ ወቅት ህዝብ በጋራም ሆነ ዜጎች በተናጠል መውሰድ ያለባቸው ታሪካዊ አቋም ይኖራል። በሚወስዱት አቋምም የራሳቸውም የሀገራቸውም ዘላቂ ዕጣ መወሰኑ የማይቀር ነው። በርግጥም አንዳንዴ ውሳኔው ከእጃቸው ሊወጣ ይችላል። የፍልስጤም ህዝብ፣ እንግሊዝ፣ ሲዮናውያን ወዘተ በጋራ በወሰኑት ወይም ናዚ ጀርመን ለፈጸመ በደል ፍልስጤሞችን ከፋይ ለማድረግ በመወሰናቸው ወዳጅ አልባ የሆኑት ፍልስጤማውያን ከምድራቸው ተፈናቅለው እነሆ እስከዛሬ ፍዳቸው አላበቃም። ካድዋ ወዲህ የሙሶሎኒ ጣሊያን ኢትዮጵያን ስትወርና ኋላ ቀር የተባለው ህዝብ የጣሊያንን ቅኝ ገዥነት በዝምታ እንዲቀበል ሲሰበክ ጦር ሰብቆ ታንክን መጋፈጥ እብደት ወይም ጅልነት ተብሎ ሲወገዝ የኢትዮጵያ የፈሪ ምርጫን አድርጎ አገሩን አላስወሰደም። የባንዳ መንጋ መፍላቱን ሳንረሳ ማለት ነው። የአርበኞች መስዋዕትነት ነፃ አገርን መጪው ትውልድ እንዲረከብ አስቻለ። እንግሊዝም በጣሊያን ቦታ ሊተካ ሲከጅል ጀግና ኢትዮጵያውያን እሺ እንደማይሉ ግልጽ አድርገውለት ምኞቱ በዚያው ቀርቶ ይኸው እስከዛሬ ቁርሾውን ጭሙን ለመወጣት ኢትዮጵያን ለመከፋፈል ሲጥር እያየነው ነው። ህዝብ ነከ አቸናፊ ባይሆን ተነገ ወዲያ ግን ማቸነፉ አይቀሬ እንደሚሆን ግልጽ ነው። ዋናው ግን ምን አይነት ምርጫ ያደርጋል? መታገል ወይስ እጅ መስጠት የሚለው ነው። የአጼው አገዛዝ ጠንካራ ነው። ህዝብም አልተማረም አልነቃም በሚል ለስርዓቱ ዘለዓለማዊነት የሰጡት በየካቲት አብዮት አፍረዋል። ለደርግም ያደሩና በወንጀሉ የተሳተፉ የሚሸነፍ አልመስል ብሏቸው ጉድ እንደሆኑ የሚረሳ አይደለም። ለከርሳቸው ሲሉ ለወያኔ ያደሩ ወይም በዘረኝነቱ ተካፋይ በመሆን ጥቅማ ጥቅምና ፍርፋሪ ፈላጊዎች ነገ ወያኔ ሲወድቅ የሚጠብቃቸው ምን እንደሚሆን መገመት ያቃታቸው እነሱ ብቻ ናቸው። የህዝብ ውሳኔ በጋራም ሆነ በተናጠል የሀገርን ዕጣ ወሳኝ መሆኑ መታወቅ ያለበት ነው። ህዝብ ስንል ግን ማን ነው? በተለይ በአሁኑ ጊዜ ምርጦች ወይም ልሂቆች ነን ባዮች ያውም ከህዝብ ርቀው የራሳቸውን ፍላጎትና ውሱን ግምት የህዝብ ይላሉ። ህዝብ ያልመረጠውን ህዝብ መረጠው ብለው ይዋሻሉ። ወያኔ ህዝብ ሳይመርጠው 100% መረጠን ብሎ ድርቅ ያለ ውሸት በማሰማቱ የትልቅ አገር ብልህ ፕሬዝዳንት ነኝ ባዩ መጥቶ ይህኑ ውሸት ሀቅ ብሎ አጥልቆለታል። ህዝብ ስንል ብዙሃኑን እንጂ ምርጦችን ወይም ባለስልጣኖችን ማለት ሊሆን አይችልም። ነውናም ህዝብ በገቢር ጫንቃውን ለጭቆና ካመቻቸ ይህን የባርነት ኑሮ መርጧል ማለት ይቻላል። ያለውን ተጨባጭ ሁኔታ ሀቁ ቢመርም ባይፈለግም አይንን አፍጦ ማየት የግድ ይሆናል። ጨቋኝ በዝምታ ሆነ በማጉረግረም ከቻልነው ምርጫችን ይኸው ነው ማለት ነው። ራስ ደፍቶ ለመገዛት ማጠየቂያ ቢደረደርም ሀቁን መሰረዝ አይቻልም። አመፅ ተቀስቅሶ ግና ለድል ባይበቃም ህዝብ እየታገለ ነው ማለት ይቻላል። ሰጎን አንገቷን ባሸዋ ስትቀብር እሷ ካላየቻቸው አሳዳጆቿ የሌሉ የተነኑ ይመስላታል። የሰጎን ፖለቲካ አይንን ጨፍኖ ሀቅንም አላይ አልቀበል ማለት ነው። ታሪክን መርሳት ነው። ነጋ ጠባ በጠላት መጃጃልና ሰለባ መሆን ነው። በጦርነት ስልት መጽሐፉ ሱንዙ ጠላት ክንወቅ ራስ ክንወቅ 100 ውጊያ ብታካሄድ 100ንም ታሸንፋለህ ብሎ ነበር። በተለይ ራስን ማወቅ ትኩረት የምንሰጠው ወይም ልንሰጠው የሚገባ ነጥብ ነው። ትግላችን ባያሌው የተጎዳው ራሳችንን ማወቅ ተስኖንና ታሪክን ረስተን እጣችንን ለሚከዱን ወይም ህዝብን ከርተው ወንጀል በህዝብ ላይ ለፈጸሙት አሳልፈን ስንሰጥ ነው። ወያኔ ለስልጣን ከበቃ በኋላ እንኳ የህዝብ ትግል መሪ አድርገን የቆጠርናቸውም ኩም ያደረጉን ያስጎዱንን ማስታወሱ በቂ ነው። የብቃት ጉድለት አንድ ነው፣ ግን ባለቆሻሻ ታሪክ የሆኑትንና ወንጀል የፈጸሙትን ሁሉ ማቀፍ ያመጣብንን መዘዝ ቀላል አለመሆኑን ማመን ያስፈልጋል። ውሻ ጭራውን ነክሶ እንደሚገባው አዙሪት ሳይሆን ያጠፋ አጠፋው ሳይል ይባስ ብሎ ወንጀሉን ክዶ ዳግም በህዝብ ደም ሊነግድ ሲነሳ ዝም ብሎ አለመቀበል በቂም አዙሪት መግባት አይደለም። ሆብለን ያቀፍናቸው ከትግል አካባቢ እንዲርቁ ሊደረግ ሲገባ በየዋህነት መሪ እየተባሉ ችሎታውም ቁርኝቱም ህዝባዊነቱም ያጥራቸውና ዶሮ ሶስቴ ሳይጮህ ያመነባቸውን ህዝብ ይከዳሉ። ለዶሮ ሲነግሩ ምጥማት ይሰማል እንዲሉ ለወያኔ ጥቅመናው ከትላ ለመስጠት በማሰብ ይገሬ ማለቱን ተተን بنቆይም እየበዛ ሲመጣ እሱ ማለቱ የግድ የሚሆንበት ጊዜም ይመጣል መጥቷልም ማለት ይቻላል። ዴሞክራሲ የጠማው ህዝብ በጋራ ተነስተው ፋሽስቱን ደርግ በሚታገልበት ጊዜ የዚህ አረመኔ አገዛዝ ካድሬ ገዳይ ተሿሚ ሆኑ ዛሬ በእያሉበት ራሳቸውን ተቃዋሚ በየራተኛ ወይም የህዝብ ተቀም ተባቂ ነን ብለው ብቅ ቢሉ ወንጀላቸውን ቁም ነገር ሳይቆጥሩ አሁንም ለህዝብ የቆሙትን ሊያጠቁ ሲነሱ እነዚህ ጸረ ህዝብነታቸውንና ጸረ ዴሞክራሲነታቸውን በገቢር ያረጋግጡ በተአምር የህዝብ ወገን የህዝብ መሪ እንዲሆኑ እድል መስጠት ስህተት ነው። ራስክን እወቅ ካልን ዘንድ የህዝብን ጎራ ከነዚህ ተባዮች ማጽዳት ያስፈልጋል። መሪንም በጥንቃቄ መምረጥ ይከበር የማይገባውንም ዓለም አክበር ያሻል። ከደርግ ያበሩና በግድያው የተሳተፉ ወይም ጠመንጃ በጃችሁ ነው በሏቸው ያሉ በቀይ ሽብር አገዛዝ የተደሰቱ የታገለን ትውልድ በጅምላ የሚያወግዙ ጀግኖችን ለጣሊያን የተገዙ ባንዶች ብለው የሚከሱ አርመኒዎቹን ሟቾቹን መለሰን ክንፈን የሚያሞካሹ ከስልሳዎቹ እስከዛሬ ሰልፋቸው ከጸረ ህዝቦችና ጸረ ኢትዮጵያ ኃይሎች ጋር የሆነውን የህዝብን ህልውና የሚክዱ በአርአያነት ሊጠቀሱና አንቱ ሊባሉም የሚችሉ አይደሉም። ህዝብን ይቅርታ ያልጠየቁ የደርግ ኢሰፓ ባለስልጣኖች ወንጀለኞች እንዲሁም ወያኔዎች እንደ ተቃዋሚ በህዝብ ጎራ ሊገቡ ሊፈቀድላቸው አይገባም ማለት ነው። ይህ ቂም በቀል ሳይሆን ታሪክን አለመርሳትና ሰማዕትን ማክበር ነው። ትግልን ከጥፋት መከላከል ነው። የተጎን ፖለቲካን ትቶ ሀቁን መቀበል መናገር ነው። ራስን ማወቅ ነው አሸናፊ ሆኖ ለመገኘት። ሰው አለ ሀገር መሬት ያለ ዘር እንዲሉ ነውና የተረከብናትን አገር ወያኔ ሲያጠፋትና አገር አልባ ሊያደርገን ሲነሳ እንብኝ ብሎ መነሳቱ መሬታችንን የወሰዱትን ማሳደዱና መምታቱ ወያኔን የጠላትም ጠላት ብሎ ድራሹን ማጥፋቱ የህዝብ ውሳኔ መሆን ይገባዋል። የተቃዋሚውና የህዝብ ጎራ ጠርቶ ይህን ቆራጥ አቋም ከያዘ የወያኔ የስልጣን ዕድሜ አጭር እንደሚሆን ጥርጥር የለውም። ገዢዎች ህዝብን ማታለል ጥቅማቸው እንደሆነ ሁሉ አስመሳይ ተቃዋሚዎችም ትግልን ወደ ንግድና ትርፍ ለውጠው ህዝብን ሐሰት አብኩተው ጋግረው እያጎረሱ ደንቃራ ሆነው ይቀጥላሉ። ትናንት አታለውን ዛሬም ሊደግሙ ሲነሱ ጆሮ ከሰጠናቸው ተጠያቂዎቹ እኛው ራሳችን ብቻ ነን። ከዚህ ቀደም በፍኖተ ሬዲዮ የሚከተለውን መልእክት አስደምጠን ነበር። ዛሬ ሁኔታው ጨለምለም ብሎ ሲያበሳጭና ቀቢጸ ተስፋን ሊያሰፍን ሲዳዳው አንዳንዶች የነገ የኢትዮጵያን ዕጣ ፈንታ በአዳን የሚወስኑ መስሏቸው ቢገኙ የሚያስገርም አይደለም። የኢትዮጵያን ዕጣ ክፍል ወሳኞቹ በአዳን ሳይሆኑ የኢትዮጵያ ህዝብ ነው። ይህ ህዝብ ደግሞ የወያኔን የዘር ፖለቲካ የማይቀበል በአገሩ አንድነት የሚያምን ነው። ኢትዮጵያዊነት በሚሊዮኖች ኢትዮጵያውያን ልብ ተቀርጾ ያለ ነው። የአንድነት ኃይልም ሚሊዮኑ ኢትዮጵያዊ ነው። በመሆኑም ይህ ህዝብ ኃላፊነቱንና አገሩን አሳልፎ እስካልሰጠ ድረስ የአገሩን ዕጣ ማንም ባዳ ቀጥረኛና ተገንጣይ አይቀልድበትም። ባለው ሁኔታ በባዕድ አገር በተለይ ያሉና የባዕዳንን ድጋፍ ወይም ገንዘብ ያገኙ ክፍሎች ኢትዮጵያ ህዝብ የነገ ዕጣ በእነሱና በጡት አባቶቻቸው የሚወሰን ይመስላቸዋል። ተምረናል፣ ሊቅ ሊቅ ሆነናል፣ ምሁራንን በሚልም ሰፊውን ህዝብ ንቀው ከወዲሁ ራሳቸውን አንቱ፣ ክቡር ሊቀመንበር፣ ሚኒስቴር ወዘተ አድርገው ገምተዋል። ከንቱ ምኞት። ባዕድ አገር ያሉ ኢትዮጵያውያን ቦታና ሚዛን ልኩ የሚታወቅ ነው። ያውም ሚዛን ቦታ ከተባለ ይህም አገር ወዳዶቹን ብቻ የሚመለከት መሆኑን ማወቅም ወቅቱ ነው። የአገር ዕጣ ለባዕዳንና ቀጥረኞች ሰለባ የሚሆነው አገር ወዳድ ኃይሎች ሊተባበሩ ካቃታቸውና ግዳጃቸውንም መወጣት ከከበዳቸው ነው። መተባበር ስንልም ተገንጣይና ኢትዮጵያዊነታቸው የካዱትን ማዕከል ያደረገ ሊሆን አይችልም። በአገር አንድነት የሚያምኑና ኢትዮጵያዊነታቸውን የተቀበሉ ኃይሎች ናቸው በቅድሚያና በዋናነት መተባበር መተጋገዝ ያለባቸው። ይህ ሳይሆን ቀርቶ ባዕዳንና ቀጥረኞቻቸው የጠነሰሱብንን ሴራ የሚሳካ ከሆነ የአገራችን ህልውና ራሱ አጠያቂ ይሆናል። የምንወስደው ምርጫና የምናደርገው ውሳኔ የአገራችንን ህልውና የሚነካ ይሆናል የሚለው በተለይም
ወዳጅና ጣላትን መለየት አቅቶን በዚያውም መፍትሄ ያልነው ጭራሹኑ ጉዳት አብጂ ሲሆን በግሃድ የሚታይና ክርክርንም የማይጋብዝ ጉዳይ ይሆናል። ህብረት ከማን ጋር በሚለው የተፈጸሙ ስህተቶችን ማስታወስ ይበቃል። የወያኔ ቅጥረኞች ጋርም ህብረት ተሞክሮ ነበር። ከግምጣዮችም ጋር እንዲሁ መፍትሄው ድርጅት የሚባሉትን ትቶ እንዲያው መሰባሰብ ተብሎም ውዥንብር ተፈጥሯል። የአገር ጉዳይ ባይሆን አስቂኝ የሚሆነው የስደት መንግስት ምስረታ አማራጭም በዚህም ላይ የኔ አለበት ቀርቦ እስካሁንም ሊያምስ ይጥራል። ግንባር ቀደም እኛ ብቻ፣ የህዝብ ተጠሪዎች እኛ ብቻ የሚለው ጊዜ ያለፈበትም አቋም አሁንም አንዳንዶችን ይወዘውዛል። ጥሬ ጸረ ሶሻሊስትነት ሊያራግቡ የሚቀጡና አፍቅሮ አሜሪካ የሚያስጓራቸውም አሉ። የወደቀና ያለቀለትን አገዛዝ እና ስርዓት ሊመልሱ በቁማቸው የሚቃዡም አሉ። የትግሉን ትኩረት መረዳት አቅቷቸው የካቶሊኩ ጳጳስ ሳይቀር ያወገዘውን ሰው በላ ስርዓት በላያችን ሊጭኑ አንዳንዶች ይፈልጋሉ። ጋሬጣዎች በዚሁ ልክ ማን ወዳጅ ነው በሚለውም ላይ የተዛባ ግንዛቤ ሰፍኖ ኢትዮጵያን ከሚጎዱ ኃይሎች ጋር መሞዳሞዱ አልቆመም። ወያኔን ጠላት ማለት የተሳናቸው ተቃዋሚ በሉን ባዮችም አሉ። ይህ ሁሉ ትግሉን እየጎዳ እንዳለ መካድ አይቻልም። አቋም ይስተካከል መባሉ ሲያንስ ነው። ህብረት ስንልም አጋር ስንመርጥ ስህተቶች መፈጸማችን አገራችንን ሁኔታ በሚገባ መረዳትና ጠላትና ወዳጅን መለየት እንዳቃተን ጠቋሚ ነው። ይህ ስህተት መታረም አለበት። ካልሆነ ቢወቅቱት እንቦጭ ሆኖ ተስፋ ያስቆርጣል። ወያኔ 24 ዓመት በስልጣን የቆየው በጉልበቱና በአጋሮቹ ድጋፍ ቢሆንም በህዝብ በኩል አገሬ ወይም ሞትን ምርጫ ተግባራዊ ማድረግ ባለመቻሉ መሆኑም መታመን ያለበት ነው። በቅርቡ በአመፅና በአብዮት አምባገነኖችን ማቸነፍ የቻሉ ህዝቦች በቅድሚያ ያሸነፉት ፍርሃታቸውን ነው። ፍርሃት ያብቃ። በቆራት ትግል ወያኔን እናውድም።
ከቡረዩ እስከ ሻሸመኔ የወሮ በሎች ዘመን መጣ እንዴ? በኢትዮጵያ ህዝብ ባህልና ወግ ወላጆችን ማክበር፣ አዛውንትን ማክበር በጥያቄ የማይገባ ክቡር ቅርሳችን ነበር። ጊዜ ተለወጠና ታዲያ በሀገሩም በባህሉም የሚያላግድ ትውልድ መጣና ልናይ የተገደድነው ጭካኔና ቅሌት እውነታችን ሆነ። በቡረዩ እንደታየው ወጣት ሴቶችን ተሰብስቦ መድፈርና መግደል፣ ንጹህ ዜጎችን መጨፍጨፍ፣ በሻሸመኔ እንደታየው ዘቅዝቆ ሰውን መስቀልና አዛውንትን በመንጋ መደብደብ ሁሉም ተደምሮ ምን ጊዜ መጣ የሚያሰኝ ሆኗል። ስርነቀለውን ስንመኝ አሳፋሪ ወሮበላነት ሰፈነብን። ወንጀልና ቀሮ ተወራራሽ ሲሆኑና የወያኔ ያደግ ሰራዊትም በለመደው ደም ማፍሰሱን ቀጥሎበት ማየት ተገደናል። የወሮበላዎችና ነፍሰ ገዳዮች መንጋ ዘመን መጣ እንዴ ያሰኛል። ሁኔታውን በቅጡ መረዳት ያልተቻለው ብጅታ በመስፈኑ የተነሳ ነው። በአዲስ አበባ ሆኖ የኦነግ መሪው መንግስት የተባለው ላይ ዛቻ ለመሰንዘር እንዴት ተፈረ? ባለመንጫውስ ማን አለውልህ ብሎት ነው ሹሙ ላይ የሚወርድበት? ከሻቢያ ጋር ያለው ተጨባጭ ሁኔታ ምን ነው ድብልቅልቅ አለ? ወያኔዎችስ አሁንም ለምን ይሾማሉ? ሹመት ሲባልስ አንድም በብሔረሰብ አንድም በሃይማኖት መሰረት ለምን ሆነ? የውጅንብሩ መጀመሪያ ሹሙ የመጣው ስርነቀልና ስርዓት ቀያሪን ለውጥ ለማድረግ ሳይሆን አገዛዙን ከውድቀት ለማዳን ኢያዴግን ለማስቀጠል መሆኑን መሳት ነው። ተልእኮ ይህ መሆኑን ሹሙም አልደበቀም። ግን ብዙዎች የሰሙትን ለመቀበልና ለማመን ተስኗቸው አጉል ተስፋን መጋለብን ፈለጉ። የሹሞቹን አመጣጥና ሚና መረዳት ማወቅ ሲነገራቸው ማመን ስላቃታቸው ሁኔታው ዝብረቅረቅ ያለ ቢመስላቸው አያስገርምም። ከመነሻው ብጅታ ውስጥ ስለገቡ ከመሆኑም በላይ ቀደም ብሎም ለዲሞክራሲና ለህዝባዊ ትግሉ የነቁ አጋሮች አልነበሩም ማለት ነው። የሽግግር ሂደት ሁሉን ያቀፈና ያሳተፈ ካልመጣ ጽንፈኞችንም ሆነ ወያኔን ማሸነፍ እንደማይቻል ከጠዋቱ የተናገርን ቢሆንም ሹሞቹን ለስልጣን ያበቋቸው ክፍሎች ሰፊ የማደናገርና የማሻሻት ዘመቻ ከፍተው ብዙሃኑን ግራ አጋቡ። በባዕድ አገር በፈረንጆቹ ቁጥጥር ስር ያሉ በኢትዮጵያ ቋንቋዎች የሚያስተላልፉ ሬዲዮኖች በዚህ መስክ ሰፊና እኩል ቢናም ነበራቸው፣ አሁንም አላቸው። ያፓ ፍኖተ ሬዲዮ ባይኖረው ኖሮ አቋሙና ድምጹ እንዳይሰማ ለማድረግ ያደረጉት ሙከራ ቀላል አልነበረም። ትግላችን ተደናቅፏል፣ ስርዓቱ መሰረታዊ ለውጥን ሳያሳይ እየቀጠለ ነው ያልነው ሳይውል ሳያድር ሐቅነቱም ተረጋግጧል። ላድስ ለጠግንና ላስቀጥል መጣው የምን ስር ነቀል ለውጥ የምን ሽግግር ያሉን ሹሞች በወያኔ ህግ ክልል እየሰሩ ወያኔን ጥለናል እመኑን በሚል ሊያስተኙን ሞከሩ። ወያኔ ተወግዷል ብለው አምነው የከነፉትም ወያኔ ከነበቀሉና ዘረኝነቱ በቦታው እንዳለ ለማወቅና ቁጣውንም ለመቀበል ጊዜ አልፈጀባቸውም። በየቦታው አገራችንን የሚበጠብጡት የታጠቁ ክፍሎች አለቃቸው ማን እንደሆነ ምስጢር አይደለም። ኢትዮጵያዊነትን የሚያጠቁ አስመሳይ አርበኞችና ታጋዮችም በልፈፋቸውና ድርጊታቸው ሰሞነኛ በድሮ አደሞችና በወያኔም የሚሸፈሩ መሆናቸውንም ለማወቅ ችለናል። ኢትዮጵያን የሚጠሉና የሀገራችን ሰው እንደሚለው ግምኛ የጎዱትን ከየቦታው ሰብስቦ በዙሪያው ማሰለፉና መሾሙም ምክንያት አልባ አይደለም። ወያኔም ተሸንፎ እጅ አልሰጠም። ስርዓቱ ቀጠለ እንጂ አልተንኮታኮተም። ትዕዛዝ ተቀባዮችን ዋና ተጠያቂ አድርጎ በማቅረብ ዋናዎቹ ወንጀለኞች ክንፈ ሲሉ አዜብና አባይን ትተው ተሸፍኖላቸዋል። ዘረኞች በአዲስ አበባም ሆነ በሌሎች ቦታዎች ተሹመዋል። ለኢትዮጵያ በማይጠቅም ደረጃ ወደ ግብጽና ሳውዲ ኤሚሬትስ ፖለቲካችን አዘንብሏል። የሱዳኑ በሽር ሊወድቅ ሲንገዳገድ ምን እንርዳህ ለማለትም ውጭ ጉዳይ ሚኒስትሩ ወደ ካርቱም ተጉዟል። ተጠርተው አለና ያሉት ቡድኖችና ድርጅቶች የወሰዱት ውሳኔ ስህተት መሆኑን እያመኑ ናቸው። ሰላም ደፍርሶ የክልል አባወራዎች እየጮሁና ኢትዮጵያ ማለትን እንደ ኃጢአት ሊቆጥሩ ተነስተው እያጓሩ ባለበት ምርጫ በሁለት ዓመት ማለቱ ስርዓቱን በዘረኞች የበላይነት ማስቀጠል መሆኑን አልቀበል ያሉ ዘመናዊ ተለጣፊዎች ማንነታቸውን ይፋ አድርገዋል። የነበረው ኢዲሞክራሲያዊ አሰራር አሁንም ቀጥሏል። አንድ ወይ ጥቂት ሰዎችና አንድ ቡድን ባፈተተው ወሳኝ ሻሚ ፈጣሪ አድራጊ ሆኗል። የኢስሙላ ፓርላማው እንኳን የመምከር እድልን ተነፍጎ አለ። ከሻቢያ ጋር የተደረገው ስምምነት በየመን ሳውዲ ጦርነት ወደ ሳውዲ ጎን መለጠፉ
በአባይ ግድብ ላይ የተወሰደው ውሳኔ የተደረጉ በርካታ ሹመቶች የሽግግር ሂደት መሰረዙ የፖለቲካ ስተኞች አብዛኛው አለመፈታታቸው ነጋ ተባሽሙ የሚናገረውና የሚፈጸመው ሁሉ የህዝብን ይሁንታ ያላገኘና በቡድናቸው የሚወስኑት ነው። ለህዝብና ለድርጅቶች የተሰጠው ድል በጨፍን ማጨብጨብና ውዳሴ ሹሙን ማነብነብ ነው። ጉዟቸው ያስቸኳይ ጊዜ አዋጅ እንዳወጀ አገዛዝ ሆኖ ይታያል። የተያዘው መንገድ ወደ ቀውስ ወሳጅ ለመሆኑ ደግሞ ተጨባጭ ሁኔታ ቁልጭ አርጎ እያሳየን መሆኑን ማንም ሊክድ አይችልም። ጸረ ኢትዮጵያና ጸረ ኢትዮጵያዊነት ኃይሎች ሁሉ ተለቀው በኢትዮጵያ አንድነትና ህልውና ላይ አደጋ ሆነዋል። የህዝብ ማንነት አሁንም ተክዶ መፈናቀልና መፈጀት የህዝብ ዕጣ ሆኗል። የወያኔ ቀጥረኞችና ታጣቂዎች የህዝብ ወገን መስለው በመሸፋፈን አገርና ህዝብን በማመስ ላይና የርስ በርስ ጥላቻን በማሰራጨት ላይ ናቸው። ወዴት እየወሰዱን ነው ስንል ሊመልሱልን የማይችሉት ምስጢር አድርገውት ሳይሆን ስለማያውቁትና በዳበሳና በባዕዳን ትዕዛዝ የሚንቀፈቀሱ በመሆናቸው ነው። ሹሞቹ ቢከፍቱት ተልባ መሆናቸውን ፖለቲካውን እንዳልቻሉበት አስመስክረዋል። ይህ በመሆኑ ዛሬ ከመቼውም ጊዜ በበለጠ የሽግግር ሂደትን መቀበል አማራጭ የለሽ እርምጃ ነው። ነውጠኛና ጠባብ ኃይሎች ክልሌ በሚል ግንብ ሰርተው ሰላም ጠፍቶ ባለበት ሁኔታ ምርጫ የተባለው ሊካሄድ የሚችል አይደለም። ከተካሄደም ለጠባቦችና ዘረኛ ኃይሎች የሚያመች ከመሆን የሚያልፍ አይደለም። ኢትዮጵያ የሚል ድርጅት በየክልሉ አትድረስ እየተባለ ባለበት ወቅት የሀገሪቱ ሀብት ያንድ ድርጅት ንብረት ሆኖ ባለበት፣ የታጠቀው ጦር ተጠሪነቱ ለአንድ ድርጅት ሆኖ ባለበት፣ ፖሊሱ ቢሮክራሲው በእነሱ ቁጥጥር ስር ባለበት፣ ህጋራዊት የተባለው የወያኔ ህግ ባልተቀየረበት ምርጫ ቧልት ከመሆን በቀር ምንም ለውጥ መልእክት ሊኖረው አይችልም። 100% አሸነፍን ብለው መሳቂያ እንዳይሆኑ የተወሰኑትን ወንበሮች ተቃዋሚ ሳይሆን ተፎካካሪ ሳይሆን ታማኝ ለተባሉ ኃይሎች ቢለግሱም በመሰረቱና ባብላጫው አሸናፊው የኢሃዴጉ ኦዴፓ መሆኑ የሚያነጋግር አይደለም። ወያኔም በጉልበቱና በጦሩ ተጠብቆ ባለበትና እኩይ ተግባሩን በቀጠለበት ምርጫ ፋይዳ ቢስ ነው። የትግራይ ብቸኛ ተወካይ አድርጎ እሱኑ ከመሰየም ሌላ የትግራይን ህዝብ አጋልጦ ለወያኔ ከመስጠት ሌላ ምንም ትርጉም አይኖረውም። የህዝብን ትግል ከማደናቀፍና ሰው በላውን ስራ አጠጋግኖ ከመስቀጠል ሌላ ምንም ፋይዳ አይኖረውም። ይህን ይበልጥ ለመረዳት ምርጫ በሁለት አመት ውስጥ ካልተደረገ የሚሉትን ኃይሎች ማንነት ማጤን ብቻ ይበቃል። በሐቅ ለኢትዮጵያና ለህዝቧ የሚቆሙ ኃይሎች የሽግግር ሂደትን ተቃውመው በኢህአዴግ ስር ምርጫ ሊደግፉ አይጠበቅም። የሽግግር ሂደት እውን ሆኖ በሁሉም ተሳትፎ ሀገር አድኑን ፈጣን እርምጃ መውሰድ ካልቻል ለግለሰቦች የስልጣን ጥም ሰለባ ሆነን ኢትዮጵያ አገራችንን በከፍተኛ ደረጃ የምንጎዳ ይሆናል። በዚህ ላይ ቅንጣትም ብዥታ ሊኖረን አይገባም። በእናት ሀገር ቀልድ አይፈቀድም። የሽግግር ሂደት አሁኑኑ ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። በጋራ ትግልና መስዋዕትነት ኢትዮጵያን እንጠብቃለን።
Yeah. ነው።